ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ መጋቢት 5 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መጋቢት 5 ቀን 1197 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ብዙዎችን አደናግሮ የነበረው ኮሎኔሉና አገዛዙ የኢትዮጵያን ታሪክ ያቆሸሹና አገርን ቆርጠው ሊያጠፉ የተነሱ ኃይሎች በመሆናቸው እንደ ወያኔ ህዝብ ያገር ጠላት ብሎ ፈርጆ ሊያጠፋቸውና ሊያደበያቸው ይገባል። ምን ማድረግ አለብን? ምንስ ግዳጅ ይጠብቀናል? በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው ተከትሎ ይቀርባል። በመጨረሻም ጅማሬው ያላማረ ፍጻሜው መረረ በሚል ርዕስ ከህይወት አሰፋ በቀረበው ጽሑፍ ክፍል አንድ ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
የኢትዮጵያ ህዝብ በምግብ በጤና በመሰረተ ልማት እጥረት የሚሰቃይ በደህንነት ኑሮን የሚገፋ ባልተረጋጋ ፖለቲካ ውስጥ ይኖራል። ህዝብ ታግሎ ሰላሙን እስካላስመለሰ ድረስ ሰላምና ዲሞክራሲ የሌለ በመሆኑ በፖለቲካ ፈህማኖት በብሔርና በጎሳ በመለየት ሸርተት ብለው በቀላሉ ወደ ስድስተኛው መደብ ጎራ በመሄድ ከአገርነት ወደ ጎጥነት ይበታተናል። አገራችን 3000 ዓመት የሚቆጠር ስርወ መንግስት እንዳላት ሳትሆን በአሁኑ ጊዜ ባገዛዙ ይቀጥላል ወይስ አገር ይፈርሳለች የሚለው ቢሆንም የዕለቱ መወያያ አጀንዳ ሆኖ ዕለት ከዕለት ሲወሳይ ደመጣል። ሰላም የሚያደፈረሱ የፖለቲካ ችግሮች ካሉ እድገት ቢመጣም በማዕበል በሚጠቃ ባህር ዳር አጠገብ ቤት እንደተነሳ እንደተገነባ ነው። ያሁኑ ትውልድ ሰላሙን ከድግት ጋራ ለማስቀጠል ኢትዮጵያን ለመበታተን አደጋ የሆኑትን ምክንያቶች ከነምንጫቸው በተሎ አድርቆ አስተማማኝ ሀገር ማድረግ ይጠበቅበታል። በሀገራችን ውስጥ ለሰላም ለእድገት እጥረት ብዙ ችግሮች አሉ ብንልም በዋናነት በአሁኑ ጊዜ የሚጠቀሱት ሁለት ናቸው። እነርሱም የእኔ ብሔር በማለት የእኔነት ጥያቄ የሚያነሱና አንድ የፖለቲካ ስርዓት ዘርግቶ ሀገሪቱን መምራት ያልቻለው አገዛዙ ናቸው። በሀገሪቱ ውስጥ የተለያየ ጥያቄ የእኔ ብሔር ብለው የሚነሱ ቢኖርም በአሁኑ ጊዜ ለሀገሪቱ አለመረጋጋት ብቸኛ አደገኛ ሆነው የቀረቡት የኦሮሞ ጽንፈኛ ብሔርተኞች ናቸው። በዚህ ብቻ ሳይቆም የኦሮሞ ጽንፈኛ ብሔርተኞች የሰይጣናዊ ተልእኮ ተሳክቶላቸው ኦሮሞን ቢያስገነጥሉ ዞር ብለው አካባቢውን ባስከፊ ጦርነት እርስ በርስ ሸዋን፣ ወለጋን፣ ባሌን፣ አርሲን፣ ሐረርን ወዘተ ወደ መንደርነት በማሳነስ የጎበዝ አለቆች መፈንጫ አድርጓታል። ስለዚህ ህዝቡ ካሁን ወዲያ በቃ ብሎ ለሀገሪቷ ህልውና አስቸጋሪ የሆኑትን የኦሮሞ ጽንፈኛ ብሔርተኛ ፖለቲከኞች አንድ ነገር ማድረግ አለበት። ከአገዛዙና ከጽንፈኛ ብሔርተኞች ጋር ቁጭ ብሎ ተወያይቶ ሰላም ማምጣት ፍጹም የማይቻል ጉዳይ ነው። ኦህዴድ የህዳሴ ግድብን ወደ ኦሮሞ ለመጠቅለል ጫፍ ደርሷል። የግድቡ ውሃ የሚተኛበት መሬት የማስፋፊያ ስራ እየተሰራ ነው። ይህንን ሙሉ በሙሉ በተደራጀ አግባብ ዘረኛ ቡድኖችን በማስገባት እየመራ ያለ ተረኛው ጠባቡ የኦህዴድ ቡድን ነው። ለጉባ አዋሳኝ የሆነችው ሸርቆሌ ወረዳ ልዩ ስሙ አውል ቤጎ በተባለ አካባቢ በደን ምንጣሮ ከተሰማሩ 3000 በላይ ወጣቶች መካከል ሙሉ በሙሉ በሚያስብል ደረጃ የኦዲት አካላት ሲሆኑ የአማራ ተወላጆች ስራውን ለቀው እንዲወጡ ደብዳቤ ተቀብለዋል። በስራ የተሰማሩት የኦሮሞ ተወላጆቹ ወታደራዊ ስልጠና የተሰጣቸው ናቸውም ተብሏል። በአቅራቢያቸው ከሚገኙ የኦነግ ታጣቂዎች ጋር ሰፊ ግንኙነት እንዳላቸውም ተጠቁሟል። በተጨማሪም ለጉባ ወረዳ በቅርብ ርቀት በሚገኙ ልዩ ስሙ ሲርባባይ በተባለ አካባቢ በኦዲት ልዩ ኃይልና በቤንሻንጉል መካከል ከባድ ውጊያ እየተካሄደ ነው። ከዚያ አልፎ ግድቡ በሚገኝበት ጉባ ወረዳና በምዕራብ ወለጋ ዞን መካከል የሚገኘው የካማሽ ዞን ኦዳ ቡልቱ ጉሉ ወረዳ ነዋሪዎች አካባቢያቸው ወደ ኦሮሞ የተካለለ ስለሆነ በአስቸኳይ ለቃችሁ ውጡ የሚል ትዕዛዝ ከኦዴድ ልዩ ኃይል እንደተሰጣቸውም ተናግረዋል። የአማራ ፋኖ ኢትዮጵያን ለማዳን ብቻ አላማ አድርጎ አደረጃጀቱን አጠናክሮ መታገል እንዳለበት ተገለጸ። ያለፉት የቅርብ ጊዜ ታሪክ እንደሚያስረዳው የአማራ ህዝብ መቼም አለመደራጀቱ ዋጋ ያስከፍላል። ሌላው ላይ ጣት መቀሰሩን ትቶ ችግሩን መለየት ያስፈልጋል። ታላላቅ ትግሎችን ጥቂት በማይባሉ ሰርጎ ገብ ሆዳም ባንዳዎች በቀላሉ ሲከሽፍና ታጋዮችን ሲገሉ ማየት ይስተዋላል። ታላቁ ፈርቀዳጅ ምሁር ፕሮፌሰር አስራት ወልደየስን አሳስሮ እንዲሞት ትግሉን እንዲከሽፍ ያደረገ ጥላት ዛሬም ትላንት እነ ጀነራል አሳምነው ጽጌን አስገድሎ ትግሉን እንዲታጠፍ ያደረገው በባዕድን ውስጥ ያሉ በሆዳቸው የወደቁ አማራዎች መሆናቸው ግልጽ ነው። ህዝብ ታላቅ ተስፋ የተጣለበትን የት ይደርሳል የተባለውን አደረጃጀት ያከሰመው በስልጣን የተገዘው በቀጥረኛ የሚመረው ስብስብ እንደሆነ ይታወቃል። ተጠናክሮ የመጣ ያልሆነ ህዝባዊ ፋኖ በረብጣ ብር ተመሳስለው የተሰገሰጉ የባዕድን ተላላኪዎች ሊያፈርሱት አልቻሉም። እነዚህን ግን ነቅቶ መታገል እንደሚገባም ሊታወቅ ግድ ነው። በመሆኑም ለአማራ ህዝብ ሁነኛ ነፃ መውጫ መንገድ ነፍጡ ክንዱና እምነቱ እንደሆነ ግልጽ ነው። ነገ ፓርቲ ሊደራጅ ተመሳስለው በሆዳቸው ወድቀው ያፈርስታል። በዚህ ሂደት የህዝቡን ትግል ያንኮላክታል። በመሆኑም አማራ ህዝብ ነጭም ጥቁርም ሊያጠፈው እንደመጣ በግልጽ አውቆ ይህንን ጥላት ለይቶ መታገል ግድ ይላል። ይህን ህዝብ ሊያድነው የሚችለው አንድ ክርስቶስና ክንዱ ብቻ እንደሆነ ግልጽ ነው። የአገዛዙ ክፋትና ጥቃት ሰለባ የሆኑት ኢትዮጵያውያን ሁሉ አገዛዙ የገባበትን ጨካኝ ጸረ ህዝብ ተግባር ለማስቆም መንቀሳቀስ አለባቸው ተባለ። ከአውማ አተማ እና ከአማራ ህኪሞች ማህበር በወቅታዊ ጉዳይ ዙሪያ መግለጫ ተሰጥቷል። አማራውን በቋሚ የቀውስ አዙሪት የማድቀቅ ሴራ ሊቆም ይገባል። በሀገራችን ተንሰራፍቶ የኖረውን አፓርታይዳዊ የወያኔ የበላይነት ለማስወገድ የአማራ ህዝብ የደም መስዋዕትነት ከፍሏል። ይህ የደም መስዋዕትነት በአማራ ከተሞች በርካታ አማራ ወጣቶችን ደም ያፈሰ ነበር። ለአብነት ያህል በባህር ዳር ከተማ በአንድ ጀንበር ብቻ ከ75 በላይ ወጣቶች ደማቸው ፈሶ ከጣና ሐይቅ ጋር እንዲደባለቁ ነዋል። በተመሳሳይ በጎንደር ከተማ የለውጥ ፈላጊ ወጣቶች ደም በየአስፋልቱ ሲጎርፍ በወቅቱ በፎቶ ጭምር ተደግፎ የወጣ መረጃ ነበር። በአጠቃላይ ያለ አማራ ህዝብ ደም መስዋዕትነት ለውጥ እየተባለ ነገር ጨርስ ማታሰብ ነው። በዚህ መንገድ የመጣው ለውጥ መሰል ህዝብን የሚጨርስ ጸረ ህዝብ ጠባብ ቡድን የሚያስተዳድረው አገዛዝ እንዲጸናም የአማራ ህዝብ ግንባር ቀደም አጋርነቱን ለማሳየት የልጆቹ ደም በፈሰባቸው የአማራ ከተሞች ባደረገው ትዕይንት ህዝብ ዘር ሳይቆጥር ለውጥ የሚያመጣ ሁሉ መደገፉ የሚታወስ ነው። የአማራ ህዝብ ይህን ድጋፉን ያሳየው ጥላቶቹ እንደሚያስቡት ተላላ ስለሆነ አልነበረም። የልቅስ ለውጥ የተባለውን ነገር በደሙ ያመጣው የለውጡ ግንባር ቀደም ባለቤት ስለሆነ ለውጡ እንዳይስተጓጎል ካለው ጥንቃቄ እንደነበረ በወቅቱ ለመረዳት ተችሏል። ዛሬ ግን የአማራ ህዝብ ለለውጡ ስምሪት በመስጠት ያደረገው ከፍተኛ ጋርነት ስሜት ወደ ሰፊነት እንዳለዋቂ ተላላ አስቆጥሮታል። ይህም ለለውጡ እንመራለን ብለው ስልጣን በያዙ ሰዎች አፍ በአደባባይ እስከመነገር ደርሷል። በአማራ ህዝብ የደም መስዋዕትነት ሁለንተና ጋርነት የመጣውን ለውጥ ለመምራት ወንበር ላይ የወጣው የኦሮሞ ጠባብ ቡድን ወንበሩ ላይ በቅጡ ተደላሎ ሳይቀመጥ ነበር የአማራ ህዝብ በተላላነት መዝለፍና በአጥፊነት ፈርጆ ማስፈጀት የጀመረው። ዘለፋና ማቃረሉ አማራን በማንነት ለይቶ ወደ ጭፍጨፋ ማፈናቀልና ማሰረር ጥላቻ ወለድ ጭካኔ የተቀየረው ወዲያው ነበር። ሆኖም ግን የአማራ ህዝብ በትንሽ በትልቁ የማይበረግግ ጠንካራ የሥነ ልቦና ውቅር ያለው ሕዝብ በመሆኑ ትናንት አጋር ያለው አካል ከመንቀፍም የማይሸፍ ከሁሉም በላይ ከራሱ አስበልጦ አገሩን የሚወድ የአገር ምንነት በውል የተገነዘበ ታሪካዊ ዳራውም ጊዜያዊ ችግርን ተቋቁሞ አገረ መንግስት ጠብቆ የማቆየት ልዕልና ያለው በመሆኑ የተደረገበት ያለውን በደል ለሀገረ መንግስት ሁሉና ያገዘ መስሎ በትዕግስት ተሸክሞ የሚጓዝበትን መንገድ አቁሞ ይፋዊ ወደ ሆነ ትግል መግባት አለበት። ሆኖም ፖለቲካ ማለት የአማራን ማሳደድ የሚመስለው የኦሮሞ ጨፍጫፊ ቡድን አሁንም የአማራን ህዝብ ትዕግስት ከፍርሃት በመቁጠር የአማራን ህዝብ አንገት ለማስደፋት ያግዘኛል ያለውን አስነዋሪ ስራ ሁሉ እየፈጸመ ቀጥሏል። በቤንሻንጉል የአማራ ህዝብ በጅምላ ተገሎ በኤክስካቫተር ሲቀበር፣ በወለጋ አማራው በየደቂቃው እየሞተ በየዕለቱ ሲፈናቀል ምንም አይነት የተጠያቂነት ስራ ያልሰራው አገዛዙ በአማራ ህዝብ ላይ በሚፈጸመው ግፍ ዋነኛ ባለሚና እንደሆነ ማረጋገጫ ነው። አገዛዙ አማራውን በቋሚ ቀውስ አዙሪት የማሰቃየት ተልዕኮ ይዞ እየሰራ ነው። በመሆኑም ከወያኔ ዘመን በቀጠለ ሁኔታ በአማራ ህዝብ ላይ የያዘው አስከፊና አጸያፊ ዓላማ የተገለጠ ስራ ማድረጉ ፀሐይ የመታው ነውር ሆኗል። የአማራ አንቂዎች ወጣቶች ተቆርቋሪዎች እያሳደደ በማሰር አማራውን ያለ መሪ የማስቀረትን ተግባር ተያይዞታል። ኦሮሞ መሪ የሆነው ስርዓት በአማራ ህዝብ ላይ እየደረሰ ያለውን ዘር የማጥፋትና ዘር ማጽዳት እየጨመረ አስከፊ በደል ዓለም አቀፍ ማህበረሰብ ጭምር እየታዘበ ነው። ያልበቃ ብሎ የአማራ ህዝብ ሞቶ በመጣው የስርዓት ለውጥ መድረሻ እንዲያጣ ሁለንተናዊ ጥቃት እየደረሰበት ነው። ሀገሪቱን የሚገልጽ መታወቂያ የመሳደድ የመገደልና የመጉላላት ምንጭ ሆኗል። የአማራ ህዝብ በመንገድ ትራንስፖርት ወደ ሀገሩ ዋና ከተማ መግባት እንዳይችል ስለሚያውቅ እጥፍ ድርብ ከፍሎ በአየር ትራንስፖርት መጓዝ መርጧል። ከአማራ እቃ ጭነው ወደ አዲስ አበባ የሚመጡ የከባድ መኪና ሹፌሮች ግማሽ የመሞት ግማሽ የመትረፍ እድል ይዘው ይጓዛሉ። ይህ ቅር አት በለው እንዲቀር ግን አድርገው የሚባለው ሴራ ነው። ደግሞ በአቆማት ሀገር ዋና ከተማ እንዳይገባ ከመከልከል አልፎ በአዲስ አበባ ከተማ ሰርቶ የመኖር መብቱ በዚሁ ጨካኝ አገዛዝ ክልከላ ተጥሎበታል። በአመዛኙ የአማራ ወጣቶች የተሰማሩበት በአዲስ አበባ ዙሪያ የሚሰሩ የባለ ሶስት እግር ባጃጅ የትራንስፖርት አገልግሎት ከነጨራሹ ስራ እንዲያቆሙ ተደርገዋል። በተመሳሳይ በአዲስ አበባ የበግ ንግድና የሽመና ስራን ጨምሮ በርካታ የአማራ ተወላጆችን ከስራ በማስተጓጎል ከአዲስ አበባ የማስወጣት ጸረ ህዝብ ደባ እየተፈጸመ ይገኛል። በአዲስ አበባ ዙሪያ ሊገነባ የታሰበው ፕሮጀክትም ስራውን የጀመረው የአማራ ተወላጆችን ቤት አፍርሶ ከነልጆቻቸው ሜዳ ላይ አውጥቶ በመበተን ነው። በአዲስ አበባ የሚከበሩ በዓላት አማራን ማሳደጃ እና ማጥቂያ ከተደረጉ ውለው አድረዋል። በቅርቡ ከህግ ውጭ በሚኒሊክ አደባባይ እንዲከበር ገዢው ኦሮሞ ኃይል በከለከለው የአድዋ በዓል የሽመናና አልባሳት አማራቾችን ከማሰርና ማጉላላት አልፎ በዓሉን ለማክበር በሚኒሊክ አደባባይ የተገኙ ዜጎች ላይ ነውረኛ ተግባር ተፈጽሟል። በአጠቃላይ ስልጣን የያዘው የኦህዴድ ጠባብ ቡድን አማራው አንገቱን እንዲደፋ መሪ እንዳይኖረው ደክሞ ያፈራውን ንብረት እንዲያጣና ጠንካራ የሥነ ልቦና ውቅር በደህንነትና ተስፋ ማጣት እንዲንኮላሽ በእጁ የያዘውን ሁሉ እንዲጥል እየተሰራ ይገኛል። ይህ መንግስትነት የማይመጥን እኩይ አካሄድ ውጤት እንደታሰበው የአማራን ህዝብ ብቻ ለይቶ ማድቀቅና ማዋረድ አይሆንም። ይልቁንም ሰፊው የአማራ ህዝባችን በጨቋኙ አገዛዝ ላይ ለላቀ ትግል እንዲነሳ የሚያደርግ እንጂ ከቶንም አንገት እንዲደፋ ሊያደርግብን አይገባውም። ስለሆነም የአገዛዙ ክፋትና ጥቃት ሰለባ የሆኑት የኢትዮጵያውያን ሁሉ አገዛዙ የገባበትን ጨካኝ ጸረ ህዝብ ተግባር ለማስቆም የተለየ ጥረት እንዲያደርግ እንጠይቃለን ሲልም ይህ ቡድን ማሳሰቢያ ሰጥቷል። ሰፊ የኦሮሞ ህዝብ በስሙ ወንበር የያዘ አምባገነን ስብስብ በህዝቦች መካከል ጥላቻና ጥላትነትን እየዘራ መሆኑን በማሳሰብ በቃ እንዲሉት ያስፈልጋል። ሰፊ የአማራ ህዝባችን እንደዚህ ቀደሙ ሁሉ የአምባገነንን ግፎች ለማስቆምና ሁለንተናዊ ጥያቄዎችን ለማስመለስ ለመታገል አንድነቱን አጽንቶ እንዲቆም የአማራ ተማሪዎች ማህበር፣ የአማራ ወጣቶች ማህበር እና የአማራ ጤና ባለሙያዎች ማህበር ማሳሰቢያ ሰጥቷል። የዕለቱ ዜና በዚህ አበቃ።
Kibel kamme fatin yel zebkalu tikum
የማክሰኞ መጋቢት 5 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ምን ማድረግ አለብን? ምንስ ግዳጅ ይጠብቀናል? ኮሎኔሉ ለስልጣን ሲደርስ ጀምሮ እሱም አገዛዙም በኢትዮጵያ ላይ የመጡ የፈረንጅና አረብ ተውሳኮች ናቸው ብለን ጽኑ አቋም ይዘን ስናወግዝ እነሆ ዓመታት አሳልፈናል። ጥቂታችን የሚገጥመው ከማይቀየር ተጨባጭ ሁኔታ ጋር በመሆኑ ድግግሞሽ አዙሪት ያዘን የመሰላቸው ጥቂቶች አይደሉም። ኮሎኔሉ ዘረኛ ጸረ ኢትዮጵያ ግለሰብ ነው። አገዛዙ ጸረ ኢትዮጵያ ጠባብ ኦሮሞ ነኝ ባይ አገዛዝ ነው። አገዛዙ የወያኔ ልጅ ነው፣ የህዝብ ጠላት። ስለ አገዛዙ አረመኔነት ስንዘረዝር አመታት እያለፉ ናቸው። ስለ አገዛዙ ኢሰብአዊነትና ወሬነት ስንተች ስንገልጽ አመታት አልፈዋል። ነጋጠባ ይህንኑ ሀቅ መደጋገሙ አስፈላጊ ቢሆንም አሁንም ወደ ቁም ነገሩ ወደ ምን መደረግ አለበት ጥያቄ ትኩረታችንን ማዞሩ የግድ ሆኖ ይገኛል። ምን መደረግ አለበት? ለዚህ ጥያቄ ተገቢውን መልስ ከመስጠታችን በፊት እየጨመረ የመጣውን ጸረ ኢህአፓ ዘመቻ ምላሽ ማብራሪያ ልንሰጠው ይገባል። ኮሎኔሉ በየቦታው የድርጅቱን ስም ሻጥ እያደረገ ዘለፋውን ማሰማት ልምዱ እንደሆነ ሁሉ የሟቹ ደርግ አባሎችና ርዝራዦች ሻለቃ ካድሬዎችና ወያኔዎችም ቢሆኑ በድርጅቱ ላይ የቆየ እርኩስ ዘመቻቸውን አላቆሙም። አዲስ ነጥብ ወይም ክስ የላቸውም። የገረጀፈና የገለማ ክስን ከመደርደር በቀር ጠባቦችን በብቸኛ ደረጃ ሲፋለም የቆየውን ድርጅት የወያኔና ሻዕቢያ ደጋፊ ብሎ በሐሰት ከመክሰስ በቀር አቋማችሁን አስተካክሉ ያልናቸው የደርግ ሻለቆች ካድሬዎችና ጫፋሪዎች ሳይቀሩ አንገት ቀና አድርገው ህዝብን ይቅርታ ከመጠየቅ ይልቅ በየመድረኩ ድርጅቱን ማውገዙን መርጠው ይገኛሉ። ትኩረታችን ዘረኛ አገዛዝ ላይ ባይሆን ኖሮ እሰጣ ገባ ልንገጥማቸውና ድባቅ ልንመታቸውም አቅም ባላነሰን ነበር። አደብ ግዙ፣ ህዝብን ይቅርታ ጠይቁ፣ ንስሐ ግቡ ብለን ከመምከር ችላ ብለን አናውቅምና አሁንም በጎንዮሽ ንትርክ ከምጠምዱን በዋናዎቹ የአገር ጠላቶች ላይ እናተኩር እንላቸዋለን። ኢህአፓ ከወያኔና ሻዕቢያ ተወዳጅቶ አገርን ጎዳ ብሎ ለማሳመን መፍጨርጨር፣ መቀባጠር ከንቱ ልፋትና ጸያፍ በሬ ወለደ ልፈፋ ነው። ይልቅስ አንገብጋቢ ወደ ሆነ ጉዳይ ትኩረታችንን ስናዞር ምን ግዳጅ እንደተደቀነብን መረዳትና ይህን ለመጋተር ዝግጁ ለመሆን እንችላለን። ብዙዎችን አደናግሮ የነበረው ኮሎኔሉና አገዛዙ የኢትዮጵያን ታሪክ ያቆሸሹና አገርን ቆርጠው ሊያጠፉ የተነሱ ኃይሎች በመሆናቸው እንደ ወያኔ ህዝብ ያገር ጠላት ብሎ ፈርጆ ሊያጠፋቸውና ሊያደበያቸው ይገባል። በዚህ ግዳጅም በስሙ የሚነገድበት ሰፊው የኦሮሞ ህዝብ ከፍተኛ ኃላፊነት ስላለበት ለትግራይ ተወላጆች እንል እንደነበረው ግንባር ቀደም ኃላፊነት አለበት። የአገር አድን ትግሉ ቀዳሚ ተሳታፊም መሆን አለበት እንለዋለን። አገዛዙ ጸረ አማራ እንደመሆኑ መጠንም ተከላካይ ሆኖ የተነሳውን የፋኖ ኃይል ለማጠንከርና አገዛዙና ወያኔ ካቀዱባቸው ጥቃት ለመከላከል ህዝብ ሙሉ ጥረት ማድረግ ይጠበቅበታል። በፋኖውና አማራው ዙሪያ እኛም ነን ብለው የሰረጉትን አድርባዮችና አስመሳዮችን መመንጠር ጎራን ማጽዳት ዋና ተልእኮም ሆኖ ይገኛል። ወያኔ የዘረፈውን መሬት በአገዛዙ ድጋፍ ሊያስመልስ አገዛዙን ጸረ ህዝብ ፈጅቶ ሊቀጥል ያላቸውን ሴራ ባጭር ለመግጨት ፋኖም ክፍፍሉን አቁሞ አክትሞ በጋራ መታገል መቻል አለበት። አገዛዙም ለዘብ ያለ ቢመስል ለማደናገር ለማስተኛት እንጂ ምንም ቢሆን ጸረ አማራ ጸረ አፋር ጸረ ኢትዮጵያነቱን ሊቀይር ሊተው የሚችል አይደለም። ዛሬ አኝኮ መዋጥ ባይቻለው ነገ ጥርሱን ሞርዶ አገርን ሊቦጭቅ ሊቦጫጭቅ ቆርጦ የተሰለፈ ሰይጣናዊ ኃይል ነው። ስለዚህም የዛሬው ዘረኛ አገዛዝ ተጻራሪ የሆኑ አገራዊ ኃይሎችን አንድነት ማጠናከርና ላንዴም ለሁሉም ድራሹን ለማጥፋት መሰለፍ ቀዳሚና ዋና ግዳጅ ነው። በግርግር እንደገና ሊተከሉብን ወይም የህዝብ ጎራ አካል ሆነው ትግላችንን ከውስጥ ሆነው ሊያኮላሹብን የሚጠሩትን አድርባይ መሰሪ ኃይሎች መመንጠርና ከጥቅም ውጪ ማድረግም ወሳኝ ነው። እንደነ አልማርያም አይነቶቹን መሐይም አድርባዮችና አሁንም ኮሎኔሉን በመደገፍ ራሳቸውን በካዲነት የሚያጋልጡትን ደደቦች ማለታችን ሳይሆን የትላንቱን ክህደት እርሱልን ብለው ህዝባዊ ቋንቋን ከአፍ ለጥፈው ሊከፋፍሉን ሊያጠፉን የሚጥሩትን መሰሪ አድርባዮችን ማለታችን ነው። እነዚህ ከይሲዎች ኮሎኔሉን ትተው ኢህአፓ ላይ ሲዘምቱ ራሳቸውን ያጋልጣሉ። ህዝባዊ መፈክሮችን እያጮሁ ጸረ ህዝብ ግብን ሲደግፉ ራሳቸውን ያጋልጣሉ። ምን ማድረግ አለብን? አገር ወዳድና ኢትዮጵያዊ ኃይሎች ሁሉ ዘረኞችን ለመታገል መተባበር፣ የህዝብን ጎራ ከከይሲዎች ማጽዳትና የትግል አንድነትን አጠናክሮ ኢትዮጵያን ማዳን፣ የፋኖዎችን አንድነት መጠበቅ ማረጋገጥ፣ ከጎናቸው መሰለፍ። ሞት ለዘረኞቹ የሁሉም ህዝብ መፈክር ሆኖ እንዲስተጋባ ማድረግ፣ ጸረ ኢህአፓውን ፈርጀ ብዙ ዘመቻ ከድርጅቱ ጎን ሆኖ ማክሸፍ፣ በወቅታዊና ተገቢ መፈክሮች ዙሪያ ህዝብን አሰባስቦ ወሳኝ ትግል ማካሄድ፣ የኢትዮጵያን ሰንደቅና ብሔራዊ ዓላማ ማውለብለብ። ለአድርባዮችና ባንዳዎች ሰለባ መሆን ያብቃ። ኢትዮጵያዊ ትግላችን ይጠናከር። አገር ወዳድና አገርን ከጥፋት አዳኝ ኃይሎች ይጠናከሩ።
አሁን ያባነኝ
እይ ወታሰፋ ለተናቁ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት አቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ዚቁ። ሰውነት ሲዛባ መብት ሲቀለድበት አድበናናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆ ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው። የግፉዓን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር። ያልተሞዳሞልን ያልተንበረከክን ለንዋይ ለጥቅም ለሕዝብ በጎነት ዘወትር ምናልም። አሳሱን ገሰሱን ገለመሌ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም
من جزم كتشكون جون قمن يمن التاي بتجلاتشن سلفة تنكره هبانن بشر نيوشيرا يمن التلفة هبانن إنيا باقر هلونا يمن الدرادر قرطو مفالمن لمداتشن يادرغن لمن البتنقر من يمن نشاك قمن لمن ملكت ستفرار رساقر او هبانن بي يأسر بيتو دماغشن يفسس بميداب اسفالتو سكاي يتقبلن بنورنيا غجوش بي زمناتو مستنج بلن كحق لزلال ماوي دل لحزب نصانت لاغر طرو مثل سنواد دكينور انجاننا بتانين قم نگر يالالن سنات يتادرن بك عداشن يقوم او هبانن مسلم يتاياتشو بوليتيكا غنزب بوليتيكا شومت تمارو كاللفوت ايتواردو وني كتغازوت سرقاو بقزما بفرحات كمينوروت حزب بايو قطر كمي برغغوت سلازي تاغلو كنيا غار هوناچو تامنو لحزبو يركا منفساچو لغاجي يماي سرد ملياو صناتو ايهاب باللاچو
ማሪው ያላማረ ጻሚው መረረ
ከይበት አሸፋ
ትግል ሲባል በጀርባ ወይም በትከሻ ተሸክመውት ሲከብድ የሚያራግፉት ቁሳካላዊ የሸቀጥ ዕቃ ሳይሆን የቃል ኪዳንን ድርሳን ልብ ውስጥ አጥሞ የጽናትን የቋጠሮ ገመድ በማጥበቅ በመራር ያርበኞች ተጋርሎ የህዝብን አደራ መወጣት ማለት ነው በዚህ ረገድ ለዘመናት እያየን የመጣነውን የትግል ተጨባጭ ሁኔታ ብንመረምር ብዙውን ጊዜ ፍጻሜው ገና አቀበቱን ሳይጀምር ሜዳው ላይ እየሆነ መቆየቱ የሚታወቅ ሲሆን ሰበቡ ደግሞ አመሰራረቱና የተቀመጠለት ዓላማ ህዝባዊነትን የተላበሰ የቅን መንገድ ባለመሆኑ እንደሆነ ትግሉን ትግል ሳያደርጉት ከቆዩት ምክንያቶቹ መካከል ይሄን በዋናነት ልንወስድ እንችላለን። በተደጋጋሚ እንደታየው ታጋይ ድርጅት ተብዮች የህዝብን ብሶት አስተካከው የሰውር ዓላማቸውን ለማሳካት ሲሉ የይስሙላ የትግል ቦሏቸውን በመለጠፍ የህዝብ ልጆችን ካስፈጁና አገርን ለቀውስ ከዳረጉ በኋላ አልሳካ ሲላቸው ፍጻሜያቸውን የህዝብ ጠላት ከሆነ ፋሽስት አገዛዝ ጋር መለጠፍ አለም ደግሞ ድራሻቸውን አጥተው ታሪክ ሊረሳው የማይችለውን በደል ይፈጽሙና ዘርማን ዘራቸው ይዘው ጥርግ ይላሉ። የዚህ አይነቱ ትግል ቅርጽና ይዘቱ ሲታይ ደግሞ በስልጣንና በግል ጥቅመኝነት ላይ የተመሰረተ ሆኖ የጥቂት ግለሰቦችን ህሊና ያፋወረ እንደሆነ በጅምላ ሲከተሏቸው የኖሩት ጀሌዎቻቸው ሊመሰክሩ ይችላሉ። በነ ዶክተር ብራኑ ነጋና በነነ አምን ዘለቀ ወይም በነባሮቱም ሳና በነዳውድ ኢብሳሊያም ደግሞ በነ ዶክተር ነገደ ጎበዜና በነ ኃይሌ ፊዳ ይመሩ የነበሩት ያጥፊ ቡድኖች ለዚህ ዋነኛ ማሳያዎች ይሆናሉ። አገር ገነጣጥለው ህዝብን እርስ በርሱ በማጫረስ ስልጣን ለመጨበጥ በረሃ የወጡ የእፉኝት ልጆችም ተፋካላቸውና መለስንና ኢሳያስን ፊታውራሪያቸው አድርገው ለሶስት አስርት ዓመት ያክል ሲፈነጩብን መኖራቸውን ሻቢያዎች ሊነግሩን ከቻሉ ወያኔዎች ደግሞ ምስክር ሊሆኑ ይችላሉ ብዬ አምናለሁ። ከዚህ አፍነዋሪ ተግባር የተነሳ የተረፈን ነገር ቢኖር የእውነተኛ ታጋይ ድርጅቶች ለፍቶ መና መሆንና ህዝብ ለነጻነቱ ሲከፍለው የኖረው ዋጋ የውሃ ሽታ ሆኖ የመቅረቱ ጉዳይ ነው። በታጋይ ድርጅቶች የሚመራው የህዝብ ብሶት እነ መንግስቱ ኃይለ ማርያምን በመሳሰሉ እኩያን ግለሰቦች እየተቀጨ ኢትዮጵያ ምድር ላይ አፈር ሲልስ በአንጻሩ ደግሞ ደቡብ አፍሪካ ላይ የኔልሰን ማንዴላው ኤኤንሲ አብቦ ያገሬው ህዝብ ከታሰረበት የአፓርታይድ ሰንሰለት ለመላቀቅ የቻለበትን የተጋድሎ ታሪክ እናስታውሰዋለን። ከደቡብ አፍሪካ እስከ ሊቢያ፣ ከሱዳን እስከ ጋናና ሞሮኮ፣ ከአሜሪካ እስከ ህንድና ቻይና ሳይቀር በምዕራባውያን ጣልቃ ገብነት የሚታመሱትን አገራት ጭምር ትግላቸውን ብናይ አብዛኛውን ጊዜ ስልጣን ፍለጋና የሀገር ሀብት ምዝበራ እንደሆነ ሁሉም የሚስማማበት ይሆናል። ለዚህ አይነቱ የመከራ መንስኤ ደግሞ የአፍሪካ መሪዎች እንደዋናነት ይጠቀሳሉ። የአፍሪካ አምባገነን መሪዎች በጉልበት ስልጣን ይዘው የሀገርን ሀብት በጉልበት ከመዘበሩ በኋላ የህዝብ አመጽ ሲገነፍልባቸው የያዙትን ይዘው እብስ የማለታቸው ነገር መቼም ሳይገርም አይቀርም። በዚች ቀውጢ ወቅት ደግሞ ፍጥነታቸው ወደር የሌለው ሽምጥ ግልቢያ መሆኑን የ1966ቱን አብዮት ገልብጦና 17 ዓመት የንጹሃንን ደም ተግቶ ወደ ዚምባብዌ የፈረጠጠውን አብዮት ማስታወስ ይቻላል። እጅ ከፍንጭ ካልተያዙ በስተቀር ሌብነትም ስራ ነው እያለ ዝርፊያን አስተምሮ በቢሊዮን የሚቆጠር የህዝብ ሀብት ሲዘርፍና ሲያዘርፍ ኖሮ ሌላ ወሮ በላ ሽፍታን ተክቶ ቪዛ ወደማያስፈልገው ዓለም የተሸኘልን በረሃኛ ደግሞ ሌላኛው የጭራቅ ፊት አውራሪ መለስ ዜናዊ ነው። መለስ ዜናዊ ኃይለኛ ነቀርሳ ነበርና ድንገተኛ የሞት ጥሪ ደርሶት በሩቅ ሲሰናበተን አፈሩ ይቅለልህ ለማለት ጉልበት አልነበረንም። ሚስቱን ከኋላው እያስከተለ የዘረፈውን አንጡራ የአገር ሀብት ሳይበላው ድንገተኛ ደራሽ ሞት ይዞልን መሄዱ ደግሞ ከኢትዮጵያ ትንሣኤ ጋር አዛምደን ክስተቱን ይበል ለማለት በተገደድንበት አጋጣሚ እግረ እርጥቡ ለገል ዜናዊ እነ ስዩም መስፍንንም ጠርቶ ይዞልን ሲሄድ የቀሩትንም ገላግለን ብለናል። በዚህም ረገድ በጽንፈኝነት የተከሩት ባለጊዜዎችም ቢሆኑ የአዴፓ ፈረሶችን ጋልበው የሼህ ሁሴንን አገር እያመሷት መሆኑን ላይ የዜጋ ሁሉ ከላይ ያሰፈርኩት ስለት ተገቢያቸው መሆኑን ከጥቂቶች በቀር ብዙሃኑ ሊቀበለው ይችላል ብዬ አምናለሁ። እነኚህን ዲያብሎሶች በሞት መገላገል ማለት ደግሞ ትልቅ የምስራች ቢሆንልንም ኢትዮጵያዊ ጨዋነትም ይሁን በሌላ ምክንያት የአረመኔ ገዢዎችን ጭቆና በመዘንጋት ነጠላ ዘቅዝቆ የሐዘን እንባ ሲራጭ የሚውለውን የህብረተሰብ ክፍል ማየቱ የተለመደ እንደሆነ በመለስ ዜናዊ ሞት ጊዜ ያየነው ታሪክ ነው። እንደ ውሻ ተጎትቶ መቀበር የነበረበት አውሬ በተጠየፋት ሰንደቅ ዓላማችን ክብር ተሰጥቶት ወደ መቃብር መውረዱ ቢያበሳጨንም በቀል ገንዘቡ ባልሆነው ሩህሩህ ህዝባችን ተሳትፎና በሟች ግብረ አበሮች አቀነባባሪነት የተከናወነ የየዋሆችና የመሰሪዎች ሴራ ድርጊት በመሆኑ ሁሉንም ነገር ታዝበን ከማለፍ ውጭ ሌላ አማራጭ አልነበረንምና አድርገነው አልፈናል። በአንድ ወቅት ወይም በአንድ አጋጣሚ ቢበዛ ከሁለትና ከሶስት ባንኮች በላይ ተዘርፎባት በማታውቀው አገራችን ወር ባልሞላ ጊዜ ውስጥ ከ17 በላይ ባንኮችን አዘርፎ ዝም ጭጭ ያለውን ተኩላ ግለሰብ ተክቶብን መሄዱ ደግሞ ለገሰ ዜናዊን እንዳንረሳው ከሚያደርጉን ግፎቹ መካከል አንደኛው ይሆናል። ፈጽሞ በልተውም ሆነ ዘርፈው የማይጠግቡትን ጅቦች አሰማርቶ አገር ባዶዋን እንድትቀር ማድረጉ ሳይንስ የዘረኝነትን እጽ ተክሎና ኮትኩቶ ለፍሬ ያበቃውን የጽንፈኝነት ምርት ሳያይ መሞቱ በወቅቱ ደስታችን ቢሆንም ደቀ መዛሙርቱ ከእርሱ የባሱ የአጋንንት ጭፍሮች ሆነው በሰይጣናዊ ተግባራቸው መከራን እያሳጨሉን መገኘታቸው ደግሞ ሌላኛው የመለስ ስጦታ መሆኑ ነው። ራሱ አሰማርቶ ራሱ ያሳተፋቸውን ቀማኞች ደብቆ ሳትበሉት ትሞታላችሁ እያለ የፓርላማ በጎችን ሲያሸማቅቅ የታየበትን አጋጣሚ ስናጤነው ደግሞ አያጅቦ ሳታመካኝ ብላኝ እንዳለችው እንስሳ ተኩላው አብይ አህመድ ከፖል ካጋሜና ከኡመር አልበሽር ወይም ከሮበርት ሙጋቤና ከአባቱ ከኢሳያስ አፈወርቂ ብቻም ሳይሆን ኢዲ አሚን ዳዳ የዘር ሐረግ የሚዋረስ ባህሪያት ያለው እስኪመስል ድረስ ህዝብን ረግጦ ለመግዛት ጠንክሮ እየሰራ መሆኑን የሚጠቁሙ ብዙ ማሳያዎችን መመልከት ይቻላል። ፍጹም ጭራቅና የወጣለት አራዊት መሆኑ ሐቅ መሆኑን ያክል አስብቶ አራጅነቱን በጉያው ደብቆ በረቀቀ መንገድ ስንቱን ንጹሃን ዜጋ ደብዛቸውን እንዲጠፋ ያደረገና ያስደረገ እኩይ ፍጡር መሆኑንም ከጀነራል አሳምነው ጽጌ የክርብ ታሪክ አንጻር ተገንዝቦ መረዳት የሚያቅተው ዜጋ ካለ ነገሮችን መመርመር ከማይችልበት ደረጃ ላይ ደርሷል ለማለት ይቻላል። የህዝብን ገንዘብ ዘርፎ በውጭ አገር ባንኮች ካጨቀ በኋላ የኔ ሀብት መጽሐፍ ብቻ ነው እንዳለው ባንዳ ሰውዬ አብይና ግብራበሮቹ ደግሞ የኢየሱስን ስም ጠርተው ኪሷችን ባዶ ነው ብለው ሊያሞኙን እስከሚከጅሉ መጠራጠር አያስፈልግም። ሰውየው አሁን በህይወት ባይኖርም ተግባሩ ከመቃብር በላይ ነውና የኔ ሀብት መጽሐፍ ብቻ ነው ያለው ወዲ ዜናዊ ነበር። አገር ጠልተውና ህዝብን እርስ በርሷን ናክሰው ለማስጨረስ ወደር የሌላቸው እኩያን ቡድን ደደቢት ላይ ተጸንሰው ከልጅነት እስከ ሽምግልናቸው ድረስ ጥቁር ጨርቅ ሲያስገብሱን መኖራቸው የቅርብ ጊዜ ትውስታችን ነው። ይሁን እንጂ እነኚህን የጭራቅ ቁንጮች በሞት ብንገለገልም በህይወት ያሉት የቀዩ ሰይጣን ጭፍሮች ደግሞ እግር በእግር ተተክተው የባሰውን ጥቁር ማቅ እንድንለብስ ጠንክረው እየሰሩ መሆናቸውን በገሃድ ማየት ይቻላል። የህዝብ ትግል እድሜ ልኩን የውሃ ሽታ እየሆነ በመጣ ቁጥር ታጋይ የህዝብ ልጆች ለፍተው መና እየሆኑ የአብዮት ትሩፋት ከህዝብ ይልቅ ወደ አምባገነኖች እያዘነበለ አብይ አህመድን የመሳሰሉ የቀማኛ ጥርቅሞች መሰባሰቢያ ከመሆን አልዘለለም። የሐዘን ጥቁር ቀሚስና ካባ ደርበን ድንኳን ውስጥ ውለን ስናድር ለሆዳቸው ሲሉ የተገዙትን የህብረተሰብ ክፍሎች እያስጨበጨቡ አታሞ ይዘው ሲዘሉ እንደነበር የማንረሳው የቅርብ ጊዜ ታሪካችን ነው። ንጹሁን የትግራይ ህዝብ ባይመለከትም በማዕከላዊ የምርመራ ቢሮ ውስጥ ይፈጸም የነበረውን ግፍ ለጊዜው ላቆየውና ካዛንቺስ አካባቢ በአንድ ትልቅ የባለ ሀብትና የካድሬዎች መዝናኛ ሆቴል ውስጥ ለማሰቃያ በተሰራው ከመሬት በታች ማጎሪያ ታጋይ የህዝብ ልጆችን እያሰቃዩ ከላይ በሆቴሉ ውስጥ ደግሞ ውስኪ እየተራጩ አታሞ ሲደልቁ የነበሩትን ሰካራም የቦዘኔ መንጋዎች በህይወቴ የምረሳቸው አይመስለኝም። በዚህ ሆቴል ውስጥ የሁለት ዓለም ልጆች ላይናታቸው ነው አምሽተው ያድሩበት በነበረበት ወቅት ያሰሙት የነበረውን የታጋይ ዜጎች ስቃይና የእብሪተኞች ጥጋብ እየዘገነነኝ አስታውሰዋለሁ። የተንኮልና የክፋት አባቶች የሆኑት መለስ ዜናዊና ስብሐት ነጋ ለጌታቸው አሰፋና እርሱን ለመሳሰሉ እባቦች የክፋትን መርዝ በጋቷቸው መጠን ለዚህኛው ቅጥረኛ ጋኔን ደግሞ የጽንፈኝነትን ቡራክ ያሸክመው በላኩት መሰረት የግፍንና የበደልን ሸቀጥ እያራገፈብን ይገኛል። ግፍና ሰቆቃ ውርስ በሆነባት አገር አንዱ ሲሄድ ሌላው እየተተካ የበደል በትሩን ሲያሳርፍብን በቃኝ ማለትን ትተን መከራ እንዲፈራረቅብን የምናደርገው እኛው ራሳችንም ጭምር ስለሆነ ቋቅ ብሎን እስከሚያስተፋን ድረስ የምንጠብቅ ህዝቦች ለመሆናችን ነጋሪ የሚያስፈልገን ከሆነ ፈጣሪ ይማረን እላለሁ። በሌላ በኩል አውሮፓውያን አፍሪካን ሲቀራመቱ የሐሳብ መነሻ ምክንያታቸው የአህጉሩን ህዝብ በመርገጥ አንጡራ ሀብቱን ለመዝረፍ እንደነበር አይናቸውን ጨፍነው የቻሉትን ያክል ግፍ ፈጽመው ያለፉት የክፍለ ዘመኑ ግራዚያኖች ሊታወሱን የግድ ይላል። የጨለማውን ክፍለ ዓለም ራቁቱን አስቀርተው ህዝቡን ያልተገባ ባርነት ከጫኑበት በኋላ ቅርስ ሳይቀር ማዕድናትንና የተፈጥሮ ሀብቱን በገፍ መዝብረዋል። ይህ ደግሞ ታሪክ ለዘመናት ሲዘግበው የኖረ የጥቁር ህዝቦች የመከራ ድርሳን ስለሆነ የቀኝ ግዛት ዘመንን በርቀትም ቢሆን ማስታወሱ ተገቢ ይሆናል። ሲያመቻቸው በቀጥታ ሳያመቻቸው ደግሞ የእጅ አዙር ቀኝ ግዛት መርሃቸውን ነድፈው በስለላና ባፈና ካስማ በመወጠር ተገዥነቱን እንጂ እምቢተኝነቱን እንዳያሳይ ጥቁር ፊቱን በመሸፈን ለዘመናት ሲጨማለቁበት እንደነበር የብዙዎቹ የአፍሪካ ሀገራት ታሪክ ይመሰክራል። የቀኝ ገዥዎች ጉልበት እየተዳከመ ከመምጣቱ በፊት ኢትዮጵያ አርበኞቿን አሰልፋ ጣሊያንን ስትወጋ በአውሮፓ ሰማይ ላይ ጥቁር ደመና ማንዣበቡን ተከትሎ የአፍሪካውያን የጨለማ ዘመን ሊገፍ እድል ያለው መሰለ። ይህን ተከትሎም የአፍሪካ ህዝቦች የነጻነት ትግል ቀስ በቀስ እያቆጠቆጠ መጥቶ ያልገዛም ባይነት ድምፅ ሲሰማ ንጉሥ ኃይለ ሥላሴን ጨምሮ በወቅቱ የነበሩት የአፍሪካ መሪ ተብዮች በአሜሪካና እንግሊዝ ስውር ተንኮል እየተመሩ ህዝባቸውን መርገጥ ያዙ። በአንድ በኩል ምዕራባውያን፣ በሌላ በኩል ደግሞ እነኚሁ ግዑዛን የአፍሪካ መሪዎች የህዝባቸውን አንጡራ ሀብት መዝብረው የታሪክ አሻራቸውን በሁለት ጎራ ላይ ያስቀመጡበትን ክስተት ለማየት በቅተናል። በሲአይኤና በኬጂቢ የስለላ ገመድ ተጠንፍንገው የቁም እስረኛ የሚሆኑት የአፍሪካ መሪ ተብዮች የህዝባቸውን ስነ ልቦና ጭምር አሰልበው የነጭ በላይነት እንዲሰፍን በማድረግ በኩል ላቅ ያለ ድርሻ ያላቸው እንደሆነ የሚያነጋግር ጉዳይ አይደለም። ህዝብን ከህዝብ ጋር እያናከሱ ረግጦም የሚገዛላቸውን የስሙላ አምባገነን ገዢዎች እየደገፉ የህዝብን ትግል ሲያኮላሹ የኖሩ መሆኑን የቅርቡን ቅንጅትንና በየትኛውም ዓለም ታይቶ የማይታወቀውን የኢህአፓ የትግል ሁኔታ ማንሳት እንደ ዋና ማጣቀሻ ይሆናል። ግዙፍ ህዝባዊ ድርጅት የሆነው ኢህአፓ ዝክረ ተጋድሎ ተጽፎለት ያላበቃ ጉዞው ረጅምና ዓላማው ነጻነት ሲሆን መሰረቱ ደግሞ ህዝባዊና አገራዊ ነው። የሐቅ የፖለቲካ ንድፈ ሐሳብ የሚተነተንበትና አስደናቂ ተጋድሎ ድርሳን የሚጻፍበት ታላቁ የቃል ኪዳን ድርጅት ኢህአፓ ውቅያኖስ ሳይገድበው በቆራት ታጋይ ልጆቹ አድማሱን እያሰፋ ውስብስብ በሆነ ውጣ ውረድ ውስጥ አልፎ ጽናትና ቆራጥነትን ጥግ በማድረስ የግማሽ ምዕት ዓመት የተጋድሎ ዘመኑን ሊያከብር ጥቂት ወራቶች ይቀሩታል። እዚህም ምክንያት ለመላው አባላቱና ለደጋፊዎቹ በሙሉ እግረ መንገዴን እንኳን ደስ ያላችሁ ለማለት እወዳለሁ። የባዕዳን ኢምፔሪያሊስትን ጨምሮ አገር በቀል የህዝብ ጠላቶች ኢህአፓን አምረው የሚጠሉት የአፈና ስትራቴጂ ነድፈው ፈላጭ ቆራጭ አምባገነን ገዥን በማስቀመጥ ህዝቡን እንደ እባብ እየቀጠቀጡ በአፍሪካ ምድር ላይ እንደፈለጉ ለመጨማለቅ እንደማያስችላቸው በማሰብ እንደሆነ ብዙ ጊዜ ሲገለጽ የኖረ ሀቅ ነው። አገር ሳይሸጥና ህዝብን ሳይበድል በህዝብ ተመስርቶ በህዝብ ታምኖና ለህዝብ ቆሞ ለህዝብ ሲታገል የኖረ መሆኑን እነ ሻምበል ዳንኤል አስፋውና እነ ኮሎኔል ተስፋዬ ወልደ ስላሴ አሊያም መርማሪ ተካቱሉና አረመኔው ቀልቤ ሳኖጎ በህይወት ቢኖሩ ኖሮ ይህን ይመሰክሩ ነበር የሚል እምነት አለኝ። ጥንታጎቹ ለህይወታቸው ሳይሳሱ የህዝብን መዝሙር እየዘመሩ ጥለው የወደቁትም ለዚሁ ህዝባዊ ድርጅታቸው ነበርና ስማቸውና ክብራቸው ምንጊዜም ቢሆን በጓዶቻቸውና በኢትዮጵያ ህዝብ ዘንድ ሕያው ሆኖ ይኖራል፣ ለወደፊትም ይኖራል። ክብር ለኢህአፓ። የናቸንፋለንን ቀኔ ተቀኝተው የተጋድሎን ዜማ ሲያዜሙ በዋሉበት የትግል ሜዳ ላይ ሲነገር የሚከብደው የፋሽስቶች ግፍ ሳይበግራቸውና ከቆሙለት ዓላማ ዝንፍ ሳይሉ ቃል ኪዳናቸውን ጠብቀው አደራን ለመወጣት ሲሉ በረጅሙ የመራራ የትግል ጉዞ ላይ ይገኛሉ። ታግለው በማታገል ረገድም አለ የተባለውን የመከራ ጽዋ ተጎንጭተው ለአረመኔዎቹ ለነሻለቃ አሊ ሙሳና ለነመላኩ ተፈራ ጡንቻ ሳይረቱ ከነሚስጥራቸው ህዝባዊ ሰማዕትነታቸውን ያስመሰከሩ እልፍ አላፍ ጓድ ተስፋዬ ደበሳዮችን አፍርቶ ከዚህ የደረሰ ድርጅት በመሆኑ አሁንም በድጋሚ እንኳን ደስ አላችሁ እላለሁ። ኢህአፓ በውስጡ የነበሩትን ሽንፍላዎች እያስወገደ ከህዝብ ጠላቶች ጋር ሲተናነቅ የኖረበት ምክንያት የህዝባዊ ትግል መርሆ ግቡን ይመታ ዘንድ በበሰለ የዴሞክራሲያዊ ስርዓት ጽንሰ ሐሳብ ላይ በመንተራስ የፍትህን ፍልስፍና አስፍሮ እንጂ መብሰል ባቃታቸው ጥሪ ፖለቲከኞች ተቦክቶ እንዳልሆነ ወዝሊጎችም ሆኑ መይሶኖች ሊናገሩለት ይችላሉ። ኢህአፓ ሲገነባ የነጌታቸው ሽበሺ ገመድ በሰረሰረው እጅና እግር ተረማምደው ትግሉን ባጣጣፉ ቆራት ታጋይ ጓዶች በተከፈለ የመስዋዕትነት ግብር እንጂ ሳይገረፉ ላበላብ ሆነው በሚቀባጥሩ ርብስብቶች እንዳልሆነ ዛሬ ሊሞግቱን ከተነሱ ተሳስታችኋል እንላቸው እንወዳለን። ዝሆን ጆሮ ቢበዛም ህዝባዊነት ለኢህአፓ ዋናው መገለጫ መሆኑን ድርጅቱ ሳያሰልፍ እያሳሰበ ይኖረውም ያኔ ማዕከላዊ ውስጥ በነመርማሪ ተካት ሁሉ ጉጠት በፈሰሰው ቀይ ደም የተጻፈ ሕያው ተጋድሎን መሰረት በማድረግ በመሆኑ የኢህአፓን የትግል ታሪክ ለማዛባት የምትፍጨረጨሩ ዜጎች ካላችሁ አትልፉ፣ አይሳካላችሁም እንላችኋለን። ምክንያቱም ኢህአፓ ገና ከጅምሩ የህዝብን የቃል ኪዳን ውል ሲያረጋግጥ እነ ዮሐንስ ብርሃኔን የመሰሉ እንቁ ልጆቹን በመገበር የጽናት ግንቡን አንጾ እንጂ ያሳመነው ጽጌን ደም ጠጥተው ጀነራል ተፈራ ማሞን ደግሞ ሊበሉ እንዳተፈሰፉት አውሬዎች ብልጽግና የሚባል ያስብቶ አራጆች ፓርቲ አዋቅረው አይደለምና ነው። ኢትዮጵያን ብለው ለኢትዮጵያ በታገሉት የዚያ ትውልድ ትንታጎችና ኢትዮጵያን አውርደው ጽንፈኝነትን በሰቀሉ የኦሮሞ ህዝብ ሸክሞች መካከል ረጅም ልዩነት አለ። በመንደርተኝነት ሰክረው አገር አሽቀንጥረው ሊጥሉ ጨርቃቸውን ጥለው ሲያብዱ ከበስተኋላቸው ለኢትዮጵያ የሚሞቱ ታጋይ ፋኖች እንዳሉ እንኳ ዞር ብለው ለማየት የተሳናቸው ቀውሶች ሆነዋል። የህዝብን ስልጣን በጉልበት ይዘው ዙፋን በወረሱ ማግስት እነርሱ ያዩትን ሁሉ እየበሉ በየሉካን ዳቤቱ የሚሰቀለውን ስጋ እየተመለከቱ የሚጎመዣውን ብሶተኛ የህብረተሰብ ክፍል የጽንፈኝነትን እርጥብ ቆዳ ሸክመው ቀጥል ይሉታል። እርጥቡ የጽንፈኝነት ቆዳ ከብዷቸው ሲጥሩት ደግሞ የነፍጠኛ ርዝራዦች እየተባሉ ቁም ስቅላቸውን ያያሉ። ይህ እንግዲህ ኦነግን ጨምሮ ሻቢያና ወያኔ ባንድ ላይ ሆነው አዝርተው ያፈሱት የዘመኑ ግርድ ፖለቲካ እንደነበር ለዚያ ትውልድ ደንቃራ ሆነው ታጋይን ለሰው በላ አውሬ ከገበሩት አለመኔዎች መካከል እድሜ ልኩን ከመሰሪነት ህይወት ሳይወጣ የኖረው ዶክተር ነገደ ጎበዜ ሊመሰክር ይችላል። በግራ ክንፍ ኃይል ታቅፈው የስሙላ መፈክር በማንሳት ከጀርባ ሆነው ያን ደፋር ታጋይ ትውልድ ጭዳ ያስደረጉ አእምሮ በሲሮች ዛሬ ላይ አይደለም ለምድራዊ ፍርድ ለህሊና ፍርድ ለመቅረብ የተዘጋጁ አይደሉም። ይህም ባልነነቀ ነበር። ነገር ግን ከወጣትነት እስከ ጎልማሳነት እድሜያቸው ድረስ ሲሸርቡት የኖሩት የተንኮል ድር እነርሱን ጠልፎና አገርን ጠፍንጎ ገደል አፋፍ ላይ ያደረሰ መሆኑን ለመገንዘብ ዝግጁ አለመሆናቸው ነው። ጅማሬው አላማረ ፍጻሜው መረረ እንዲሉ ግራ ክንፉን ይዘው ለህዝብ እንታገላለን በማለት የቁራ ጩኸትን ሲያስተጋቡ የነበሩት መይሶሮች ትግላቸው ህዝባዊ ስላልነበር ስር የለቀቀ ዛፍ ሆኑና አወዳደቃቸው ሳያምር ተገንድሰው ለመውደቅ በቆ። መውደቃቸው ብቻም ሳይሆን አወዳደቃቸውም አያምርም ነበር። ይደግፈናል ያሉት ግንድም ቀስ በቀስ ስሩ እየተበላ ስለነበር ኮሎኔል ተስፋዬ ወልደ ስላሴን ጨምሮ ሻምበል ፍስሃ ደስታና ፍቅረ ስላሴ ወግ ድረስ ባሉበት ዳግም ላያቆጠቁት ለመገንደስ ደረሰ። ይህን ታሪካቸውን ነው እንግዲህ ሻምበል ፍስሃ ደስታም ሆኑ ሌሎች የአረመኔው ኮሎኔል መንግስቱ አጫፋሪዎች የትግል ታሪክ እያሉ መጽሐፍ የሚጽፉት። ድንቅም ታሪክ
ቀድሞ ለፋሽስቶ ያቶየበት ዛሬም ለቆጠኞ ንበረከት የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አመር ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ቀድሞ ለፋሽስቶ
ያቶየበት
ዛሬም ለቆጠኞ
ንበረከት
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመር ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ለመድብለ ፓርቲ ቀድሞ የታገለ
የቃይ ተፋላሚ ታግሎኛ ታገለም ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
Goodbye, can I buy you?
ድሮ እጅግ በጣም ድሮ እጅግ በጣም ድሮ ዓለም ሳይሰለጥን
በዝብዞ መበልጸግ አገር መፍጠር ጠፍቶ በበረዶ ጫካ አውሮፓ ሲማስ ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሲያስገብ ቤት መስራት ተስኖ በበረዶ በዛፍ ቆዳው ሲቆማት ሰው ሰውነቱን ስቶ ካራው ሲታገል እኛ በጣም ረቀን እጅግ ገዝተንበት ዓለም ሳይሰለጥን ብራና ዘጋጅተን በራሳችን ገዳም ከራሳችን አፈር ምሁራን አፍርተን አርቅቀነው ነበር ክብረ መንግስቱን አንጸነው ነበር በተፋፊ ነው አሊበላ ቀርጸን አስተምረን ካለት ቤት መስራት አውሮፓ ትንጮ ገና ዳዴ ሳይ አቁብሎ ነበር ያክሱምን ሐውልት አዳምን ያረጋል ጊዜ ተለውጦ ታሪክ ተገልብጦ ትንሽ ትልቅ ሆነ ትልቁ ቅጣጣ በጠቢብ ንጉሥ በሚኒክ አገር በነፃነት ወዳጅ በዮሐንስ እግ ባንዳ ለወሬ ማያም ጊዜ ጥሎ የአውሮፓ ገዳማት በጣም ስላደጉ የኛን ገዳም ገለው ብራና አዳይ ሆኑ ብራና ወሳጁ ከኛ ቤትም ቢሆን ያው እንዳባይ ነው ለኛ ምን ይጠቅም በገናና ስሙ ከመኩራት በስተቀር አባይ የጠቀመው ላረፈበት ይዘ ተለውጦ እነት ቦታ ከኛ ፈር ተወልዶ በእኛ ፈር ጎልብቶ ስንሞት ያየን ጥሎን ይሄድ ቀጥቶ እንዲያ እንዲሆኖ መማርና ማወቅ ከተግባር ሲቃር የውስጥ ሱነቱ ከላዩ ሲነጠል በነዋይ ፈለጋ አይመሩ ሲበቀል ብርና ተሰጠው ከፈረንጆች ደብር እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመኑ ነገር የሁሉ ተንኮል አምርን ስናየው በርቁን ስንቃኘው የአውሮፓ ጠሪባን በጣም ብልጦች ናቸው የአውሮፓም ገዳማት እጅግ ጥልቆች እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው ባጥንታችን ፈላስ በብራና ጋሻ የኛ ቤት ፈርሶ ተሰራ ቤት አለሽው አትመለከቱ ለጾ ብራናው እጅጉን አጥምቆ ዶክተር ፕሮፌሰር የታሪክ አዋቂ
በሚል ቅጽል ስም እጅግ አሸብርቆ እጠፋለው ሲሉን ብዕሩ ዘቅዝቆ በቀለሙ ፋንታ በደም አጨማልቆ አረ ለመሆኑ ገና ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና ሱነቱ ገባው አልገባውም በጋዳ አየነው ይፈጣትና ይሄ በመሆኑ ባለንበት ዘመን ብራና አሳስቶት እውቀት ግቡ ስፋ እውነት ትርጉም አጥታ ይሳለቁ አቡሳ ጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩ ያሳይ መሳዩ የአጉራ ዘለሉ የሰሪው ብዛት ትግቡን አጣቦታል የዘረኛው መንግሥት ስውር አገልጋዮች ዶላርን ቡራኬን ከባህል አግኝተው ያ ሞስጠረጢት ጭራሽ አይኖራቸው ለሕዝብ መታመንም በመከራው ቀን ሰምቶ መቆም ጠምቶ ተበሉ እያሉ በስውር ተልኮ ትግሉን አገልግተው ሐሳዊ መሲህ ምሁር የጠባቦች መንጋ የፋሽስት ግልገሎች የትላንት አራዶች የጥንቱና አዲስ ልፍስፍስ አንጃዎች ያልሆኑትን ሆኖ አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገል ፓርላማ የገባውን የወያኔ ስፋት ሕግ በሌለበት በሕግ ታጋዩ ማሸነፍ የሚሻው በሕገ መንግሥቱ ኧረ ስንቱ ስንቱ ታገሉ እያሉ ነው ድቀሙ በክንቱ ማንን ለማስፋት ማንንስ ለመድን በማን ስቃይ ልኖር አገር ሲበታ በዘረኛውና በጠባቦች መንጋ የተወጋን አገር የተበደለን ሕዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉን ነው በይፋ ይኖር ዓላማ ሳይኖር ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጣቅ ሱባኤ ሳይገባ ለፈጸመው በደል ወይም ማሩን ሳይል ለተኛበት እንደ ሃይድራትን ገና ሊበጣጠስ ተደራጁ ይላል ደጋግሞ ሊሸጣል እንዲያ እንዲህ ሆኖ ትግሉ ከተጎዳ አገርን ቆራርጠው ቅርጫ ከጣሉባት ሕዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ሚኒሊክ ይጠራ መይሳው ታሪክ ሰሪ ሆነው ካረፉበት የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የሕዝብ አፍቃሪዎች ዴሞክራሲ ሥርዓት ነባር መሠረቶች ይጠራስ ናቸው ይዘከር ሥራቸው የሞቱትን ጭምር ይምራን ተግባራቸው ተናገር ደብተራው ካለህበት ቦታ አጅበው ይስሐቅ እውነት እንዲረሳ የሽጥላም መስክር ለእውነት ተፋልመ ካረፍክበት አህዛብ ተነስቶ እምቢ ካለጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናል አሻፈረኝ ብለህ በመርካቶ መሃል ለፋሽስት ለባንዳም አልበገር ብለህ የወደቀው ጓዴ ተለቀም ተባይ በጣም በስቶ ሜዳውን ካሰሰ ስግብግብ ሰላዩ ግንባሩን ከያዘው ቀሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላዩ ቀስቀሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላዩ ነው።